ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥቅምት 21 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በስደት የኢትዮጵያ መምህራን አስተባባሪ ኮሚቴ የተሰጠ መግለጫ እናሰማለን። በመጨረሻም
አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሐቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ህይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው።
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቱዎች በሚል ርዕስ በሃማቱማ በቀረበው ጽሑፍ የመጀመሪያውን ክፍል ፕሮግራማችንን እናጠናቀቃለን። አሁን ወደ ዜናው በቅድሚያ ርዕሶቹ።
በወለጋ በነቀምቴ ከተማ ሆን ተብሎ በውያኔ በተቀሰቀሰ ግጭት 3 ሰዎች ተገደሉ። የውጭ ምንዛሬን ከአገር የማሸሹ ተግባር ተባብሷል። የወያኔው ፍርድ ቤት የነንግስት ይርጋን ጉዳይ ማንጓተቱን ቀጥሎበታል። ለፕሬዝዳንት የተደረገው ምርጫ ተከትሎ በኬንያ ውጥረት ነግሷል። ሰሞኑን በነቀምቴ ከተማ በተከሰተው የተቃውሞ ሰልፍና ተያይዞ በተነሳው ግጭት 3 ሰዎች መሞታቸውና ሌሎች 10 ሰዎች በከባድና በቀላል ሁኔታ መቁሰላቸውን የከተማው ፖሊስ ኃላፊ የገለጸ መሆኑ ተነግሯል። ከተገደሉት መካከል አንድ የኦሮሞና ሁለት የአማራ ብሔረሰብ ተወላጆች የሚገኙበት ሲሆን በከባድና በቀላል ሁኔታ የቆሰሉት ደግሞ 5 የኦሮሞ ልጆች፣ 3 ጉራጌ ብሔረሰብና 2 የትግራይ ብሔረሰብ አባላት እንደሚገኙበት ተገልጿል። በዚህ ወንጀል የሚጠረጠሩ 16 ሰዎች በቁጥጥር ስር ውለዋልም ተብሏል። የወያኔን አገዛዝ በማውገዝ በሰላማዊ መንገድ ሲካሄድ ከነበረው ሰልፍ ውስጥ በድንገት ወጥተው በሰዎች ሕይወትና በንብረት ላይ ጉዳት ያደረሱ ግለሰቦች ምን እንደገፋፋቸው በግልጽ የተገኘ መረጃ የለም። ይሁን እንጂ ባለፉት ጥቂት ቀናት በተለያዩ አካባቢዎች እንደታየው ከኋላ ሆነው የተቃውሞ መልኩ እንዲቀየር በማድረግ ግንባር ቀደም ሚና ሲጫወቱ የነበሩ የወያኔ አባላትና ደጋፊዎች መሆናቸው ግልጽ ሲሆን፣ ይህንንም ግጭት የቆሰቆሱት እነሱ እንደሆኑ ብዙዎቹ ገምታሉ። ሰኞ ጥቅምት 20 ቀን የወያኔ አባላትና አፍቃሪዎች የሆኑ ግለሰቦች በብሔረሰባቸው ላይ የተቃጣ ጥቃት አድርገው በማቅረብና በዚህም ላይ ወያኔ እርምጃ እንዲወስድ በመገፋፋት በሶሻል ሚዲያና በሬዲዮ ሲያቀርቡት የነበረው ጩኸት ይህንኑ ግምት የሚያጠናክር መሆኑ ብዙዎቹ ስማሙበታል። በተያያዘ ዜና በጅማና በሌሎች የኦሮሞ አካባቢ ዩኒቨርሲቲዎች ሲማሩ የነበሩና የሶማሌ ብሔረሰብ አባላት የሆኑ የዩኒቨርሲቲ ተማሪዎች በሶማሌው ክልል ፕሬዝዳንት አብዲ አሊ ትዕዛዝ የሚማሩበትን ዩኒቨርሲቲዎች እየጣሉ መሄዳቸው አንዳንድ መረጃዎች ይጠቁማሉ። መጠነ ሰፊ የሆነ የውጭ ምንዛሪ በቦሌ አውሮፕላን ማረፊያ በኩል ወደ ውጭ አገር እየወጣ መሆኑን የወያኔ ባለስልጣኖች አምነው በዜና ማሰራጫቸው እንደዘገቡ ይታወቃል። በቅርቡ አንድ ቻይና ዜጋ 350,000 የአሜሪካ ዶላር እንዲሁም አንድ የአሜሪካ ዜግነት ያለው ኢትዮጵያዊ 28,600 ዶላር ይዘው ወደ ውጪ ሲወጡ መያዛቸውን እንደ ምሳሌ ተጠቅሰው ባለፉት 15 ቀናት ብቻ ብዛት ያላቸው ውጭ ምንዛሪ ከተለያዩ ሰዎች ላይ መያዙን ተዘርዝሯል። በከፍተኛም ሆነ በመካከለኛ እርከን ላይ ያሉ የወያኔ ባለስልጣናት በተለያዩ ቦታዎች የነበሩ ተባባሪዎቻቸው ላለፉት ዓመታት በገፍ ገንዘብ ይዘው ሲወጡ መቆየታቸው የአደባባይ ምስጢር ሆኖ ሳለ በአሁኑ ወቅት ይህ እንደ አዲስ ለሕዝብ መገለጹ ወያኔዎች የራሳቸውን ወንጀል ለመሸፈንና ተቆርቋሪ መስሎ ለማቅረብ የተደረገ እርምጃ ነው የሚሉ በርካቶች ናቸው። የፌዴራል ከፍተኛ ፍርድ ቤት በንግሥት ይርጋና አብረዋት በተከሰሱት በአምስት ሰዎች ጉዳይ ላይ በዛሬው ቀን ውሳኔ ያስተላልፋሉ ተብሎ ተጠብቆ የነበረ ሲሆን ባልታወቀ ምክንያት ዳኞቹ ለሶስተኛ ጊዜ ለህዳር አንድ ቀን ተለዋጭ ቀጠሮ መስጠታቸው ታውቋል። ንግሥት ይርጋና አብረዋት የተከሰሱት ዜጎች በጎንደሩ የተቃውሞ ሰልፍ ወቅት ከፍተኛ ተሳትፎ የነበራቸው መሆኑ ግልጽ ሲሆን በሐሰት የሽብርተኝነት ክስ ተይዘው በወያኔ እስር ቤት ውስጥ ስቃይ ሲቀበሉ መቆየታቸው ይታወቃል። ንግሥት ይርጋ ለፍርድ ቤት ባቀረበችው አቤቱታ ሊጠይቃት በሚመጣው ሰው ቁጥርና በመጠየቃው ሰዓት ላይ ገደብ የተደረገባት መሆኑን ገልጻለች። ቀጠሮ የተሰጠው በህዳር አንድ ቀን ቢሆንም በዚሁ ቀን ውሳኔ የሚሰጥ መሆኑም የሚጠራጠሩ በርካቶች ናቸው። ያልተሟላ ድጋሚ ምርጫ ከተካሄደ በኋላ በኬንያውያን መካከል ውጥረት መኖሩን ከተለያዩ የዜና ምንጮች ከሚደርሱ ዘገባዎች መረዳት ተችሏል። ፕሬዝዳንት ኬንያታ ከተሰጠው ድምፅ ውስጥ 80% አግኝቷል ተብሎ አሸናፊ ናቸው ቢባሉም ከ294 የምርጫ ጣቢያዎች 25 የሚሆኑት ምርጫ ያልተካሄደባቸው መሆኑና እንዲሁም ከመራጩ ቁጥር ውስጥ ድምፅ የሰጠው 40% ብቻ መሆኑ ምርጫው ተአማኒነትና ተቀባይነት እንዳይኖረው ያደረገ መሆኑ ታውቋል። የተቃዋሚ ፓርቲ መሪ ጉዳዩን ለፍርድ ቤት የሚያቀርቡ መሆናቸውን ከመግለጻቸው በላይ ፓርቲያቸው የተከላካይ እንቅስቃሴ በማካሄድ ትግላቸውን የሚቀጥሉ መሆናቸውን በመናገራቸው የፖለቲካ ሁኔታውን የተባባሰ አድርጎታል ተብሏል። ሚስተር ኦዲንጋ ማክሰኞ ባደረጉት ንግግር አሙስ የተካሄደው ምርጫ አሳፋሪና ትርጉም የሌለው እንቅስቃሴ ነው ብለውታል። ንግግራቸውን በመቀጠል የተቃዋሚ ፓርቲ የኢኮኖሚ አድማ ሰላማዊ ተቃውሞና ህጋዊ እንቅስቃሴ ለማድረግ ያቀደሙን ተናግረዋል። የኬንያ ንግድ ማህበር ሊቀመንበር ኩባንያዎች በፖለቲካው አለመረጋጋት ምክንያት ንግዳቸው እየተጎዳ መሆኑን የገለጹ ሲሆን የሃይማኖት አባቶችም የተረጋጋ ሁኔታ እንዲፈጠር ጥሪ አቅርበዋል። የኬንያ ምክትል ፕሬዝዳንት የተቃዋሚው መሪ ሚስተር ኦዲንጋ ሽብርተኛ ነውና እርምጃ እንወስድበታለን ማለታቸው የፖለቲካ ሁኔታውን ይበልጥ ሊያካርር ይችላል ተብሎ ይገመታል። በሊቢያ ምስራቃዊ ክፍል ዳርና በምትባለው ከተማ ላይ የግብጽ የጦር አውሮፕላኖች የአየር ጥቃት በማካሄድ 12 ሰዎች መግደላቸውና በሌላ ቦታም አንድ እረኛ ከነቤተሰቦቹ የዚሁ የአየር ጥቃት ሰለባ መሆናቸውን በመጥቀስ የሊቢያ ባለሥልጣኖች ከሰዋል። ከሞቱት ሰዎች መካከል አብዛኞቹ ሴቶችና ሕፃናት ናቸው ተብሏል። በአየር ጥቃቱ ምክንያት ከ50 የበለጡ ሰዎች የአካል ጉዳት እንደደረሰባቸውም ተገልጿል። የግብጽ ባለሥልጣኖች በጉዳዩ ላይ አስተያየት ለመስጠት ፈቃደኛ ባይሆኑም ግብጽ የእስልምና አክራሪዎች ናቸው የምትላቸውን ኃይሎች ለማጥቃት በተደጋጋሚ በአካባቢው የአየር ጥቃት ስትፈጽም መቆየቷ ይታወቃል። ከ47 ዓመታት በኋላ የናይጄሪያ መንግሥት በቢያፍራው የእርስ በርስ ጦርነት ጊዜ ለወደመው ንብረትና ለጠፋው ሕይወት ካሳ ለመክፈል መስማማቱ ተገለጸ። ሰኞ ይፋ የተደረጉት የፍርድ ቤት ሰነዶች እንደሚያመለክቱት የናይጄሪያ መንግሥት 245 ሚሊዮን ዶላር በካሳ መልክ ለመክፈል ተስማምቷል። ከዚህ ውስጥ ወደ 150 ሚሊዮን ዶላር የሚጠጋውን ገንዘብ በደቡብ ምስራቅና በመሃል በሚገኙ ክፍለ ሀገሮች ለሚኖሩ የጦርነቱ ጉዳተኞች በካሳ መልክ የሚከፍል ሲሆን ሌላው የፈራረሱ መሬቶችን ለማስተካከያ፣ ትምህርት ቤቶችን፣ ፍርድ ቤቶችን፣ ቤተ ክርስቲያኖችና መስጊዶችን ለመስሪያ ይሆናል ተብሏል። በ1960 ዓ.ም ለ30 ወራት ያክል የተካሄደው ጦርነት የአንድ ሚሊዮን ሕዝብ ሕይወት የቀጠፈ መሆኑም ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Galoto, galan finfinne mase. Galoto, sila ka በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ የተሰጠ መግለጫ ጥቅምት 20 ቀን 2010 ዓመተ ምህረት የመምህራን መብት ሊከበር የሚችለው ህዝባዊ ስርዓት ሲቋቋም ብቻ ነው። የኢትዮጵያ መምህራን ጎሳን መሰረት ባደረገው በወያኔ ዘረኛ ስርዓት ላለፉት 26 ዓመታት በጅጉ ተጠቂ እንደሆኑ ይታወቃል። መምህራን ወያኔ በሰፋው የጎሳ ኮሮጆ ውስጥ ለመግባት ፍቃደኞች ስላልሆኑ ብቻ ለእኩል የትምህርት ደረጃ፣ እኩል ክፍያ፣ የትምህርት ዕድል፣ የደሞዝ ጭማሪ ወዘተ ሲነፈጉ ኖረዋል። ወያኔ በየዓመቱ መጀመሪያ ላይና በተለያዩ ጊዜያት በትምህርት ስም የፖለቲካ ስራውን ለማካሄድ በሚያዘጋጃቸው ስብሰባዎች ላይ መምህራን የተለያዩ ህጋዊ የመብት ጥያቄዎችን በማቅረባቸው ብቻ ተገድለዋል፣ ታስረዋል፣ ከስራ ተፈናቅለዋል፣ የግዴታ ዝውውር ተፈጽሞባቸዋል፣ ለስደት ተዳርገዋል፣ የወያኔ ዘረኛ ስርዓት ሰለባ ሆነው በገዛ ሀገራቸው እንደ ሁለተኛ ዜጋ ሊቆጠሩ በቅተዋል። ይህ በመምህራን ላይ የሚፈጸመው ዘርፈ ብዙ የግፍ ቀንበር ሊወርድ ካለበት ጊዜው ነገ ሳይሆን ዛሬ ነው። መምህራንም ሆኑ ሌሎች ሲቪክ ማህበራት ያነሷቸው የመብት ጥያቄዎች ምላሽ የሚያገኙት የወያኔ ዘረኛና ገዳይ ስርዓት ተገርስሶ በመትኩ ህዝባዊ ስርዓት ሲቋቋም ብቻ ነው። ወያኔ በፍቅር በመተሳሰብ በኢትዮጵያዊነት ክር ተሳስረው የኖሩትን የኢትዮጵያን ብሔረሰቦች አንዱን ካንዱ ጋር በማጋጨት ማለትም ኦሮሞን ከአማራ፣ ኦሮሞን ከሲዳማ፣ ሲዳማውን ከወላይታ፣ ኦሮሞን ከኢትዮጵያ ሶማሌ፣ አማራውን ከቅማንት ወዘተ ጋር ከፋፍሎ በማጣላት ለ26 ዓመታት በስልጣን ላይ ሊቆይ በቅቷል። ይህን የወያኔ ሰይጣናዊ ተንኮል ህዝቡ ተረድቶታል። ወያኔ ለ26 ዓመታት የኢትዮጵያ ብሔረሰቦችን እርስ በርስ በማጋጨትና የዘረኝነትን እሳት በመጫር ደም በማፋሰስ ከዳር ሆኖ እሳቱን ሲሞከርበዋል። ከእንግዲህ የጫረው እሳት እየለበለበው ነው። ሎጋው ሎጋው ሽቦዬ ወያኔን የጫረው እሳት ሲፈጀው ታይ ሆኗል ነገሩ። ዶሮ ጭራጭራ መታረጃዋን ታወጣለች እንዲሉ ወያኔም የጫረው የጎሳ ፖለቲካ ራሱን ይዞት ሊጠፋ አንድ አሙስ ነው የቀረው። በወያኔ መሰሪ ድርጊትና የዘር ፖለቲካ ሳቢያ በቅርቡ በጅጅጋ፣ በአጠቃላይ በሐረር የተለያዩ ቦታዎች፣ በኤሊ ባቡር፣ በቡኖ፣ በዳሌ፣ በጮራ ወረዳ፣ ቦሮ ከተማና በቤንሻንጉል ህይወታቸውን እንዲያጡ እትብታቸው ከተቀበረበት ቀይም በብዙ መቶ ሺዎች እንዲፈናቀሉ የተደረገበትን እንዲሁም ከቀናት በፊት በአምቦ ከተማ በአጋዚ ጦር በግፍ የተገደሉትን 10 እና ከ20 በላይ ኢትዮጵያውያን ላይ የደረሰባቸውን የመቁሰል አደጋ በስደት የኢትዮጵያ መምህራን ማህበር አባላት አስተባባሪ ኮሚቴ በጥብቅ ይኮንናል፣ ያወግዛል። ተሰማውንም ጥልቅ ሐዘን ይገልጻል። ለቤተሰቦቻቸውም እግዚአብሔር ጽናቱን ይስጣችሁ ይላል። በአሁኑ ሰዓት በተለያዩ ቦታዎች የሚታዩት ሕዝባዊ እንቢተኝነት ትግል ከግብ ለማድረስ አገራዊ ቅርጽ እንዲይዝ ማድረጉ ትግሉ ግቡን እንዲመታና የድሉን ዋስትና ለማረጋገጥ ብቸኛ መንገድ ነው። የኢትዮጵያ መምህራን በ1966 ዓ ም ለፈነዳው አብዮት ያደረጉትን ተጋድሎ ዛሬም በወያኔ ላይ መድገም ይኖርባቸዋል። ታሪካዊ ግዴታቸውም ነው። ከተማሪዎች ጋር በመሆን በአሁን እየተቀጣጠለ ያለውን ሕዝባዊ ትግል መቀላቀል፣ መደገፍ፣ ያላቸውን የድርጅት ልምድ በመጠቀም ትግሉን አቅጣጫ ማስያዝ፣ አገር አቀፋዊ ቅርጽ እንዲይዝ የማድረግ ኃላፊነት ይጠበቅባቸዋል። የዘመናት የመብት ጥያቄዎች እንዲመለሱ መምህራን የግንኙነት መረብ በመፍጠር በአጠቃላይ አገር አቀፍ የሥራ ማቆም አድማ በመጥራት ሕዝባዊ ትግሉ ይበልጥ ጉልበት እንዲያገኝ እንዲያደርጉትና ለዲሞክራሲያዊ ሥርዓት ግንባታ እንዲታገሉ በስደት የኢትዮጵያ መምህራን ማኅበር አባላት አስተባባሪ ኮሚቴ ጥሪውን ያቀርባል። ለተግባራዊነቱም የራሱን አስተዋጽኦ ያደርጋል። የመምህራን መብት የሚከበረው የወያኔ ዘረኛ ሥርዓት ሲገረሰስ ነው። የተጀመረው ሕዝባዊ ትግል ይፋፋም። ድል ለኢትዮጵያ ሕዝብ! ካሁንም አለሽ ጀግና ጎበዝ፣ ለክብሩ ለአገሩ ጦር የሚማዘዝ እናሳርም። ካሁንም አለሽ እጀማይሰጥ፣ ልክ እንደማይሳው ቃሉ ማይናወጥ እናሳርም። ተማምሏል ባንዳ ወንደር ተማምሏል፣ ሀገሬን ወገኔን አላስመካም ብሏል። ተማምሏል ባንዳ ወንደር ተማምሏል፣ ሀገሬን ወገኔን አላስመካም ብሏል። ባንታ የጥቁር ሰማዕት ያልተገዛ ለነጭ እንግዲህ ጎንደር ላይ የለም የሚፈነጭ። የሰው የማልፈልግ ራሴን የማልሰጥ እኔ ጎንደር ነኝ የማልመጠመጥ። እያያ በለው ጎንደር ነኝ በለው ጥሩልኝ ጋሻዬን ጀመላሽ ወንድሜን ያን ሰው እንደገና የጠባውን ስምን ረረረረረረረ ማን ሊመልሰዋል? ወልቃይት ከበረ እያያ በለ ወየ 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 ወንድም ከወንድሙ እናትን ከልጇ ማነው የለያየው? እያያ በለ ከእንግዲህ በመራው በዚህ ታላቅ ነገር የለም ከአሁን ወዲያ በስሙ መነገድ። ጎንደር በሙሉ ሰገስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባሳየው ለካሳ ረረረረረረ ማን ሊመልሰዋል? ጎንደር ከመረረ ነው ለቱ ታሪኩ የኛ ነው የኛ ነው የኛ
ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ ጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ ያኔ ያኔ በአቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ ለማድረግ ለመሆን ቀና ፍላጎትን የሚያንጸባርቅ ይህን መንፈስ መያዝ ከባድ ነበር ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ የዚህን ችግር የተረዱ የኡጋንዳ ባጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቅናት ለማዳከም ደግ ስራ ሲያዩ ለመልካም ስራ ተመስገን ብሎ የመናገር ብሂል አላቸው በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በጥቅሉ በዘረኝነት የሚጠላ ነው ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሷ ይህን ሰሩ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው ዲጎዳቸው ወይም ሊያንኳስሳቸው የሚጥር ነው ወየኔ በኢትዮጵያ ይቀናል በአማራው ይቀናልና ምላሹ ጥፋት ነው የወያኔ ልብ አስመራ ነው ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደየ የሚለው ለመቀሌ አድዋና አስመራና ሐማሴን ነው መለሰ 10 መጽሐፍ ከማነብ 10 ደቂቃ ከኢሳይያስ ጋር ባጠፋ ይበልጥ ማራለሁ አውቃለሁ እንዳለ ልንረሳ አንችልም ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሃት ነጋ የደነፋውንም የምንረሳ አይደለንም የሰይጣናዊ ቅናት መስፈን ግልጽ በመሆኑ በበኩሌ በኢሃፓ ላይ ያለውን ሰፊ አሉታዊ ዘመቻ ከዚህ የምነጥለው አይደለም ታሪካቸው የቆሸሸ ህዝብና አገር በጠየቀው ትግል ያልተካፈሉ ወይም ሚናቸው አጣያቂ ወይም የሚወገዝ የሆኑ ጸንቶ የታገለው ይህ ድርጅት ላይ ሰይጣናዊ ቅናትን ያንጸባርቃሉ ለአገር ሲሰዋ ሰው አስጨረሰ ይሉታል ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል ላልነበረና የማይታወቀን ዘረኝነት ከመወያኔ ያጓሩና በኢሃፓ አመራር አንድም አማራ አልነበረም የነበሩትም ትግሬዎች ድርጅቱን አስጠቁት ብለው አሳፋሪ በሬ ወለደ ውሸታቸውን ይጮሃሉ ኢሃፓ ከመስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው አማራ ትግሬ ኦሮሞ ወዘተ አባሎች እንደነበሩበት ታሪክ ይመሰክራል ይህ ሁሉ ግን በዘር ፖለቲካ የማያምን ለነበረ ድርጅት ቁም ነገር አልነበረም ኢሃፓ አማራዎችም ኤርትራኖችም ትግሬዎችም የኦጋዴን ሶማሌዎችም ኦሮሞዎችም ወላይታዎችም አፋሮችም ወዘተ አባዶቹ ስለነበሩ እነዚህን ሁሉ በግንጠላ ሊቃኙ የተነሱ ኃይሎች በኢሃፓ ላይ ሰይጣናዊ ቅናት አሳድረው ሊያጠፉት ተነስተዋል ሞክረዋልም ኢሃፓን የመሰረቱት አገር ወዳድና ቆራጥ ኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰውን ኡሶች እንደሚሉት በማንም ባዕድ አልነበረም መሰረተ ሰፊ ድርጅት ሆኖ የኦጋዴን ተወላጆች አባሎቹ ስለነበሩትም ኢሃፓ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዴን ሶማሌዎች የኢሃፓ አባላት መሆናቸው እንደነበር የሚታወቅ ነው ሻቢያም ኤርትራውያን የኢሃፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝለፍልፏቸው ሊያጠፉት የተሰማሩትን ታሪክ ያውቃቸዋል። ይሄፓ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያሰለጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ ይሄፓ ባላትና ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከል እንቅስቃሴው ደርግ ከፈጀው ከሽዎች ዜጋዎች ጋር ሲወዳደር ድነሳም የሚገባው አይደለም። ይሄፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ሊተች የሚገባው። የዘንትሮ ፓሪወልድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቅጥረኞች ሊታዘንላቸው ግን በጥብቅ ሊወገዙም ይገባል። ጸረ አማራው ድርጅት ነው ብዙ ሺ አማራዎችን አደረጃጅቶና አሰባስቦ በጎጃም ጎንደር ተጥቀ ተገላ መጣት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ከስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አልሳሳለተምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠም ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋድሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቅርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ያባ ግን ጸረ ማንም ብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ እድገት ብልጽግናን እኩልነትን ተመኘላት እንጂ። በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጣታቶቿ ናቸው። ለሰው ውድና ክቡር ስጦታው ሀብቱም ልንል እንችላለን ህይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ህይወቱን ይወዳል። ካንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ መተካልባ ህይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ህይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ህይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ሰንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሀቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ህይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቶች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋለል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ መኛለሁ ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድሪያስ እንደለም ተደምጣላልና የትዝብት ሰለባ መሆናችን አያስገርምም። በያፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች በአብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ላልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ የአቋም ጽናት፣ የህዝብ ተቀባይነት፣ አለበገርባይነት፣ ህዝባዊ መሰረትና ዝናም የቀኑ ናቸው። ይህን ስንል ለጠላቶች ቅጥረኞች ስምሪት አይን ጨፍነን አይደለም። ዛሬ በጸረ ኢሃፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ የወያኔ ቅጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ኢሃፓነቱ የሚያቃጥል ቅናትና የዝቅተኝነት ስሜት አዘል ለመሆኑ ምስክር መጥራት የለብንም። ቢያሰቅቅም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጥ አባወራ የሆኑ ማፈሪያዎች መኖራቸውንም መደበቅ መካድ የሚቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው፣ የጸጋውም የመርገሙም ነጸብራቅ። ማፈሪያ ኢሃፓዎች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅጥ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባላውቀውም የሚያስቀኝ አንድ የሬዲዮ ዜና ሀተታ አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባላውቅም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አልለቀውም ብሏል ይባል ነበር። ታዲያ የጋዜጠኛ የኢሃፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ እምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አበይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለ ኢሃፓ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲምባ ፍቅሬ ምስክርነት። የደም ዘመን ትግላችን፣ አብዮታችን፣ እንቆቅልሽ፣ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ቀጥፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻንን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ሊያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው? ቅዠት። ሻቢያ ነው? ውሸት። ድርጅቱ የሶማሊያን ወረራ ደገፈ? የደርግ ቅጥፈት። መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ በአንቀልባ አዝሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የኢሃፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በሕይወት እያለን የደርግ ወንጀለኞች፣ የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ትረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያለን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸውም። ያልደረሰበት ግልግል ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። የአጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንደል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። የአገር አንድነትና ጥቅመን በማስቀደም ከበቀደም ጠላቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልተቻላቸውም። ታሪክ መበረስ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳም መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ስፍር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ሕዝብ አንድነት ወያኔና ገንጣዮች ያሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው የአገር አድኑን ትግል ሲጎዱም በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፍራለንና በዚህም በኩል ማንም ሊሰብከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዕት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም። በጸረ ወያኔዎች ላይ አንዘምትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጥረብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣነውም። ክብር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ሊኖረን ያስፈልጋል። ጥላቻ ተሰብካላችሁ ይሉናል። ታዲያ ሌላ ምን ጠበቃችሁ እንላቸዋለን። የወያኔ ጠርነን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልም በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን ለምሳሌ የኢዴፓ መሪ የነበረው ኋላ በአገር አቀፍ ደረጃ ሊጋለጥ የቻለው ካዲ አሊያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለነመለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ ሐሜት ሳይሆን ለራሳቸውም በቀጥታ የነገርናቸው ጉዳይ ነው። የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋልጥ ብዙዎች ቀናችሁበት ብለው አውግዘውን ነበር። በዚህም የደገፈን ዶክተር ታዬ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊም ሰይጣናዊም ቅናት አልነበረንም፣ ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከርነው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረንም። ስንት ጓዶቻችንን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይህን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር። የሻቢያን አሰራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጥል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጠን በኋላ ነው። ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጨፈራቸው ማድረግ እንጂ ነጻና ኩሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለአገር ወዳድ ትግላችን ቅንጣትም ደጋፊ አለመሆኑን ለመታዘብ ችለናል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋዬ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጃው ስንልበት አልተለመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከ ዛሬም በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል፣ እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጣላቶች ለባዕዳን ብንሰግድ ኖሮ ለስልጣን ድንደበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጣላቶች ሁሉ አልወደዱንም፣ አጥቅተውናልም። ለዚያ አልባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርምለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እምቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ህዝብ ላይ በገዥነት መሰየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘም በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእንቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርትን ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጭ ይህን በተጻረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሐቀኛ ቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሀፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። هبرت بكد ميحسفيون هزب يميستبابرنا يميقناج مفكرن انقبو هزبن ماستبابرن يملكتال يحبا ببزو يهبرت ترتوش ما اكلاوينا يمماينناك منا سينورو قويتو يادرغو سفيننا غنبياستو اصو ترستو موقاسو سلبزابت كغنبار هيدت رقو مقويتو يميتاوقناو دنقارا هونبن يالوتن درجت تتوغن የነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጉጂ ሙከራዎችን ማየት ተገደን ቆይተናል። የነው የሚባል ህብረት አለ ብሎ ለመናገር ሳትንታደል የቆየነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚነን ባዮቹ ድርጅትም ተቃዋሚ መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢሃፓ መሆኑን ደግሞ ተጨባጭም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ የሆነ ባጉል ተስፋ ምጸት መኖር ተገደደ እንደቆየን ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢሃፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስገን ከስቀሳቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤናል። አንድትም መስመር በወያኔ ላይ ሳይጽፉ ነገጠባ ድርጅቱ ላይ የሐሰትናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያቆራም የሚያሳፍርም መሆን መቻሉ ደግሞ የተፈጠረው ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ምስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። ባንጻሩም የሚሰራውን የማያውቅ ጅል ሰው ማልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ ሞትም ገላገለን። መጥፎ አገራጥፊ ትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የናቶት ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ተወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለሀገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎድሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጣራቸውና ገንጣዮቹ ገዝፈውባቸዋልና ነውና የታገሉትን በማውገስ በስጭታቸው ነው የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል የነው ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቁጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይቷል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ጸንተን እንገኝ ብለን ለመጥራት የግድ የሚለን። ኢሃፓ ግዳጁን በመወጣት ላይ ነው።
1992 ዓመተ ምህረት ሐማቱማ ሐበሽኛ በሚል የግጥም ስብስቦቹን አሳትሟል። ስብስቦቹ በ1992 ዓመተ ምህረት ይታተሙ እንጂ አብዛኛዎቹ ግጥሞች ከዛ በፊትና በዛን ወቅት የተጻፉ መሆናቸው የታወቀ ነው። መልእክታቸው ግን ሁሉ ጊዜም አዲስ፣ ምን ጊዜም ሕያው፣ ሁሉ ጊዜም ጊዜያዊ ነው። በግፍ የገደለ፣ በግፍ የመተረ፣ በንጹሃንም ደም ራሱን ያጠበ፣ ዛሬም ይከረፋል ነገም ይጠየቃል፣ ፍትህ ካላገኘ የሰው ደም ይጮሃል። ታሪኩን የረሳ ቅርሱን የዘነጋ፣ የሞተለትንም ያልሰጠ ምስጋና፣ ጠላት ይገዛዋል ባሪያ አርጎ ቀጥቅጦ፣ ማን ሊያዝንለት ይሆን እሱ ራሱን ጥሎ? ከራስ ጋር ጨዋታ የዘንድሮ በሽታ፣ ሰሚ ሁሉ ጠፍቶ ተንቋ በሽኛ፣ ለራሱ ተናግሮ ለራሱ ይመልሳል፣ አላዳምጥ ብሎም ራሱን ይወቅሳል። የአገር ጆሮ ሁሉ በጋራ ተደፍኖ፣ መናገር ፋይዳ ቢስ ቃልን ማርከስ ከቶ፣ ላስቲክ ቤት ሆኖልን ሩዝም እንጀራ፣ አገር ልጠፋ ነው ሞተን ሞት ስንፈራ። ላድርባዮቹ የመጥምቁ አንገት ሲቀላ ሳሎሜሱ፣ ኢየሱስ ሲጋለጥ ሲያዝ ይሁዳ እሱ፣ ፀሐይ ስትጠፋ ጨለማው እሱ፣ ገዳይ ሲያጓራ ፎካሪው እሱ፣ ሬሳ ዙሪያ ዘፈኑ ሲቀልጥ ክራር መቺ እሱ፣ የጠቋሚ ጣት ባለቤት እሱ፣ ዘመንም አልፎ አዲስ ሲመጣ ትናንትን ክዶ ለዛሬ አዳሪ ሁልጊዜም እሱ፣ ወኔ ከዳው እሪ ባለበት ያውጫውሂ እሱ፣ ነፍጥ ባየበት የሚጎነበሰው ክህደት ሲደራ አለሁ የሚለው ጀግና ሲፈለግ እልም የሚለው ሁልጊዜም እሱ፣ ባንዳ ሲጠራ ቡከን ሲፈለግ አለሁ የሚለው ሰው ባለበት በሚከረፋው በግሞች አምባ ቤቱን የሠራው ሁልጊዜም እሱ። ለብሔረተኞች ወያኔ ተንኮለኛ መዝረጨ ብሔረተኛ፣ ጅሉ ሁሉ ተመረዘ ብሔር እያለ ፈዘዘ፣ በየብሔሩም ተደራጀ በወያኔ መርዝ ነሆለለ። ወያኔ ተንኮለኛ መዝረጨ ክልል ተብዬ፣ ሰው ሁሉ አበደ ክልሌ ወይ ሞት እያለ፣ የወያኔ መርዝ ግቡን መታ ብሔር ያስ ብሎ ጦቢያን አስረሳ፣ ሰውን አጥብቦ እያብላላ። ይቅርብኝ መማሩ፣ መማር ከሆነማ አንጎል ደፍኖ መኖር፣ ማወቅ ከሆነማ ሕሊና ቢስ መሆን፣ መንቃት ከሆነማ ዐይን ገልጦ መኝታ፣ መብሰል ከሆነማ የደደቦች ታርጋ፣ መማር ከሆነማ አገር ወገን ሽጦ ሰብዕናን መቅሰፍ ማንነትን ክዶ፣ ማወቅ ከሆነማ እነንቶኔን መሆን ለጠባቦች መንጋ በሎሌነት አድሮ፣ በወገን መጨከን በሀገር መጨከን። ይቅርብኝ ልደንቁር፣ ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው። ምን ያስገርማል ምን ያስገርማል ግጥሜ ቢጨልም ዘፈኔም ለቅሶን ሐዘኔን ቢያጅብ፣ ምን ያስገርማል ፊቴ ቢከፋ መሳቅ ተስኖኝ እንባን ብቀዳ፣ ምኑ ይገርማል ቀጭን መሆኔ ፍርሃቴ ተርፎ ቢጠፋ ወኔ፣ ምኑ ይደነቃል ስደት ቢያሰኘኝ ባላገር ሆኜ ሀገር የሌለኝ፣ ምን ያስገርማል ቢጠፋ አዝመራ ተምች በአገር ሞልቶ ስጋም ሲበላ፣ ምን ያስደንቃል ውሸት ሲበዛ ስንጥቅ ምላሱ ሀገር ሲሞላ፣ ምን ያስገርማል ሀገር ብትጠፋ ጠባቂ ዜጋ ትንሽ ትልቁ እያንቀላፋ። ሰው በሌለበት ኮከብ በአገር ዘንቦ አርፎ በትከሻ፣ ሽንጥሮው ለጻድቅ በከተማው ውሻ፣ ሁሉ ልብ ሲከፈት የሞላው ጥቅርሻ ኮረኮንቹ ፍቅር ይንክርካዱ እርሻ ፀሐይ በጨለማ ጨረቃም በቀትር ዋልካው ሰዳጅ ሆኖ የሚመች ለእግር ህልማሳዳጅ ትውልድ በገፍ ሲጨፈጨፍ ወኔ ተስፋ ሞራል ተገድሎ ሲነጠፍ እይታ ባፍንጫ በዙሪያ አጥር ሆኖ የሽቶው ፋብሪካ ቄራ መሃል ገብቶ ዲማልሞ ልቦች ባገር ሁሉ ፈልተው መሪ ኮከብ ሳይቀር ከሰማይ አውርደው ከብርሃን ንክኪ ያለውን አውድመው ተንፋቆ መጓዙ ስለት ሳይሆን ቆርቶ የመኖር ትርጉሙ ያው መዋረድ ሆኖ ስቃይ መጨማለቅ መበርከት ተወዶ ከንቅልፍ የነቃውም ከተኛውም ብሶ የትናንት ሬሳ የዛሬውን ጋርዶ የሽሽት አበጋዝ ላዝማሽ ተመልምሎ እይታ በራሱ ጨልሞና ጠቦ መናኛው ተወልዶ መናኛው ተወልዶ ብዕር የደም ታሪክ ሌላም አልጽፍ ብሎ ዛሬን ስንሸኘው ትናንት ነገን ሆኖ ያበቃለትን ቀን ዳግም እየኖር ነው መከራ ስቃዩን ዳግም እያቀፍ ነው እንማን ለባበሻ ጊዜ ራሱ ጠፍቶ ህሊናም ራሱ ከጊዜ ጋር ሞቶ ነብየ ሸሸው ቀፎ ያየኛ ሰውነት ገበና ሸፍኖ አጉል መንጠራዝ ከመቃብር ገብቶ አጉል መፈራገጥ የሰው ነኝ ሽወዳ ሰዎች በሌሉበት ሰብእና ምንኛ መንገዱ ቢሆን ጠመዝማዛ ክርችም ድርግም ብሎ መግቢያው በር ቢዘጋ ምንኛ ከማጡ ገብቼ ብቆሽሽ ወደፊትን ትቼም ወደ ኋሊት ብሸሽ ጀግና ሊቆጠር ሲል በቦታው ባልገኝ እኔኔ ማለቱም በፍራት ቢያስውጠኝ ምንኛ በተቆር ብሆን ፍጹም ድሃ የምበላው ያጣሁ የምጠጣው ውሃ ብትቶ ድሪቶ መልበሱ አሮብኝ ሙጆሌም በእግሮቼ ቤቱን ሰብ ይሰራብኝ ምንኛ ጆሮዬ በዲስኩር ቢዘጋ በዝምታ መቻል ቢባል የኔም ታርጋ ምንኛ የልቤን በልቤ ባቆየው ከቶ ማንነቴን ማንም ባይረዳው የራሴ ጌታ ነኝ የሕይወቴ አለቃ ነፍሴን ከቶም አልሸጥ የመጣ ቢመጣ ሐቅ ሽፍታ ሆና ገብታ ምድረ በዳ ቤቴ አላጢስ ነው ግጨው ቤቴ ብላ ከተማውን ላውሬ ጥላ ኮበለለች በረሃን የፈራ አያግኘኝ አለች ለጉልበተኛማ ጠበቃው ብዙ ነው ለባለ ስልጣኑ ደጋፊው አሸን ነው ሐቅ ገብታ ኖራ ከጎስቃሎች ጎራ የሚሰማት አጣች ብትጮህ ብትጣራ ሰላም ነው ይሉናል መፍትሄ መንገዱ ይሉናል አይጠቅምም ጠመንጃ ማንሳቱ ሰላማዊ ሆነን አቤት ብንላቸው ለኃይለኛ ቆመው ላይቀርማ ፌዛቸው ራብን የረሳ ጥሜት የዘነጋ ቅማድን የረሳ ትኋንን የረሳ ስቃይን የረሳ ሞትን በሩቅ ያለ ባዕድ ሀገር ሆኖ ፋኖውን ወቀሰ ቶሎ ቶሎ ሙቱ ለአገር አብቁኝ አለ የፈጠርነውን ቃል ካፋችን ቀምተው የራሳቸው አርገው ሲያወግዙን መልሰው እኛ በደማነው በእኛ ትግል ፍሬ በላተኛው ሌላ ስከቶስ እስከመቼ